America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ባይት 109 ሰዎች ላይ ክስ መስርተናል። ከዚህ ውስጥ 81 አሉ። 28ቱ በተለያየ ምክንያት በጊዜው ቁጥጥር ስር ሊወሉ ያልቻሉ ናቸው። አሁንም ማሳጃውን ተሰብስበን ከዚህ መስረተንባቸው ሰዎች ስለሆኑ ማነታቸው መተለየ ስለሆነ የፍርድ ቤት ማጃ ተዛዝ ወጥቶባቸው እየታደሙ ያሉ ናቸው።
አቶ ፈቃዱ ጸጋ በጠቅላይ አቃቤ ሕግ የከፍተኛ ወንጀል ጉዳዮች ክትትል ዳይሬክተር ናቸው የተሰሙት። ሙሉ ዘገባው በእለቱ አብይ ርዕስ ይቀርባል።
ወጣትነት ውስጥ ያለውን ጉልበት አላግባብ ለመጠቀም በሚያደርገው ጥረት የመጨረሻ ተጎጂው ወጣት ነው። በአግባቡ ደግሞ የሚደረግ ጥረት የመጀመሪያ ተጠቃሚ የሚያደርገው ወጣት ነው።
የሰላም ሚኒስትሯ ሙፈሪያት ካሚል ናቸው። እኛ ሰሞኑን በአዋሳ ከተማ በተካሄደው የክልል ወጣቶች የሰላምና የአገር ግንባታ ጉባኤ ላይ ከተናገሩት የተወሰደ ነው። የዚህንም ዝርዝር ይዘናል፣ በዜና መጽሔት ክፍለ ጊዜ ይቀርባል።
አክሱም ውስጥ ሊፈነዳ የተዘጋጀ ቦምብ መገኘቱ ተገለጠ። የኢትዮጵያ ፌዴራላዊ ዴሞክራሲያዊ የሰላም ሚኒስትር ሐዋሳ ከተማ በነበረው የክልል ወጣቶች የሰላምና አገር ግንባታ ኮንፈረንስ ላይ ያቀረቡት ንግግር፣ እንዲሁም የሐረሪ ክልል የሚገኙ የኮንዶሚኒየም ቤቶቹ እየተሰበሩ ያልታወቁ ሰዎች እየገቡባቸው ነው ተባለ። ሌሎችንም ዜና አለ።
ሐሙስ ታህሳስ 25 2011 ዓ.ም ምረት ጤና ይስጥልን እንደምናመሻችሁ ክብራትና ክብራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆች አሉላ ከበደና
አዲሱ አበበ ነን። ከዛሬ አቀናባሪያችን ደግሞ ብርሃን ኃይሉ ነች። ልክ ነው። ከስርጭት መሐንዲሱ ጋራ እስከ ምሽቱ 4 ሰዓት አብረን እናመሻለን። አሁን
የሰዓቱን የዓለም ዜና እናሰማለን። መልካም ምሽት።
በአክሱም ከተማ ህዝብ በሚሰበሰብበት ቦታ አደጋ ሊያደርስ ነበር ተብሎ የተጠረጠረ ቦምብ መያዙን የከተማዋ ፖሊስ አስታውቋል። ቦምቡ በከተማዋ የኮከብነት ማዕረግ ባለው ሆቴል መኝታ ክፍል ውስጥ ነው የተገኘው ብሏል። ሆቴሉ የመንግስትና የድርጅቶች ስብሰባዎች በተደጋጋሚ የሚካሄዱበት መሆኑን ገልጦ ሙሉጌታ አጽባ ተከታዩን አጭር ዘገባ ልኮልናል።
በትግራይ ክልል ባክሱም ከተማ በሰዎች ላይ ጉዳት ሊያደርስ ታቅድ ነበር የተባለ ቦምብ በቁጥጥር ስር መዋል ነው የተገለጸው። የተገኘውን ቦምብ የእጅ ሆኖ ጸረ ሰው መሆኑን ነው የከተማዋ ፖሊስ ያስታወቀው። የአክሱም ከተማ ፖሊስ አዛዥ ዋና ኢንስፔክተር አሸብር ካሳም ለቪኦኤ እንደተናገሩት ቦምቡ ህዝብ በሚሰበሰብበት አካባቢ አደጋ ሊያደርስ ይችላል ተብሎ የተጠረጠረ ነው።
ፖሊስ ንጹሃው ጥቆማ መሰረት ነበር።
ፖሊስ ከህብረተሰብ ጋር ተሳስሮ ያገኘውን ጥቆማ በመያዝ በዚህም የተጠርጣሪውን ቦታ በመፈተሽ እስራኤል ሰራሽ የእጅ ቦምብ ጸረ ሰው ነው የተገኘው። በዚህም ቦምቡ በመያዝ ከተጠርጣሪው ጋር ሰፊ የማጣራት ስራ እየተካሄደ ነው። ዓላማው ምንድነው? ፖለቲካዊ ሁኔታውስ በምንድነው የሚገለጸው የሚለው በቀጣይ ፍርድ ቤት ከወሰነ በኋላ ቢገለጽ ነው የተሻለው ብዬ ነው ማምነው ነው ያሉት። ቦምቡ ባክሱም ከተማ ከሚገኙ ባለኮከብ ሆቴሎች ባንዱ መኝታ ክፍል የያዘ ግለሰብ መገኘቱና ሆቴሉ በተደጋጋሚ መንግስታዊና የድርጅት ስብሰባዎች የሚካሄድበት ነው ብለዋል ዋና ኢንስፔክተር አሸብር። የአካባቢው ህብረተሰብ ተጠርጣሪው ከነ ቦምቡ እጅ ከፈንጅ እንዲያዝ አጋዥ ነበረ ብለዋል። ተጠርጣሪው ግለሰብ በቁጥጥር ስር ውሎ ምርመራ እየተካሄደበት ነው ሲሉም ገልጿል። የማጣራት ሂደቱ ላለማደናቀፍ ሲባልም የተጠርጣሪው ማንነት ከመጥቀስ እንቆጠባለን ብለዋል የፖሊስ አዛዡ። እንዲሁም የሆቴሉን ስም አልጠቀሱም። በቀጣይ ግን ሂደቱን በማጣራት ለህዝብ ግልጽ እናደርጋለን ሲሉ ተናግሯል። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለም።
ሙልጌታን ለዘገባው እናመሰግናለን። አድማጮች፣ በትላንቱ ዜናችን የቀረበ አንድ ዜናን መንደሻ አድርጎ ማስተካከያ የሚቀርብበት ነው ተከታዩ። የአቶ ንጉሱ ጥላሁን በጠቅላይ ሚኒስትር ጽህፈት ቤት ኃላፊ ሆኖ መሾም የቢለኔ ስዩም መነሳትን አያሳይም ሲሉ የጠቅላይ ሚኒስትር ምንጮች አስታውቀዋል። ጽህፈት ቤቱ እንደ አዲስ እየተደራጀ ወይም እያደራጀ መሆኑን ያስታወሱት ምንጮቹ አቶ ንጉሱ ቢሾሙም ቢለኔና ምክትላቸው እንደዚሁም ሌሎች ባልደረቦቻቸው በያዙት ኃላፊነት ይቀጥላሉም ብለዋል። እስክንድር ፍሬው ተከታዩን ልኳል።
የቀድሞው የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን በጠቅላይ ሚኒስትር ጽፈት ቤት የፕሬስ ኃላፊ ሆነው የተሾሙት ከትናንት በስቲያ በተጻፈ ደብዳቤ ነው። ይህንኑ ተከትሎም እስካሁን በቦታው ላይ እየሰሩ ያሉት ቢለኔ ስዩም ከኃላፊነት እንደተነሱ የሚገልጹ ዘገባዎች ተሰራጭተዋል። የጠቅላይ ሚኒስትር ጽፈት ቤት ምንጮች ዛሬ ለአሜሪካ ድምጽ እንዳረጋገጡት ግን አቶ ንጉሱ ቢሾሙም ቢለኔና ባልደረቦቻቸውም በተለመደ ስራቸው ይቀጥላሉ። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ሴክሬታሪ እንደ አዲስ እየተደራጀ ያለ ክፍል መሆኑን ያስታወሱት ምንጮቹ ቢለኔ የፕሬስ ኃላፊ ሆነው ያገለገሉት በዚህ ሂደት ወቅት እንደሆነ አመልክተዋል። የአገሪቱ የውሳኔ ሰጪ አካል የሆነን ሰው በፕሬስ ኃላፊነት የመሾሙ ሐሳብም በዚሁ በማደራጀቱ ሂደት የመጣና ቢለኔ ራሳቸውም የደገፉት መሆኑን ምንጮቹ ጠቁመዋል። እናም አቶ ንጉሱ የጠቅላይ ሚኒስትር ጽፈት ቤት የፕሬስ ኃላፊ ሆነው ይሰራሉ፣ ክፍሉንም ይመራሉ። ቢለኔ ስዩምም እስካሁን ሲሰሩ የቆዩትን ስራ ይቀጥላሉ ብለዋል ምንጮቹ። የሥራ ማዕረጋቸው መጠሪያቸው ምን እንደሚሆን ግን አላመለከቱም። ቢለኔ ዛሬ በሀገር ውስጥ የመገናኛ ብዙሃን የተጠቀሱት የውጭ ቋንቋዎችና የዲጂታል ክፍል ኃላፊ በሚል ነው። አዲሱ ተሿሚ አቶ ንጉሱ ጥላሁን ረዘም ላለ ጊዜ የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ ሆነው ሰርተዋል። በአሁኑ ሰዓት ደግሞ በመከተል ረሰ መስተዳድር ማዕረግ የባህልና ቱሪዝም ቢሮ ኃላፊ ሆነው እያገለገሉ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የኢፌድሪ የሰላም ሚኒስትር በሐዋሳ ከተማ በነበረው የክልሉ ወጣቶች የሰላምና አገር ግንባታ ኮንፈረንስ ላይ ባሰሙት ቃል ልዩነቶችንና ብዝሃነትን ስለማናስተናግድ ሰላማችንን እያጣን ነው ማለታቸው ተነገረ። የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ የሕዝብን ጥቅም የሚያስከብርበት ቁመና ላይ ይደርሳል እንጂ እንደሚባለው አይፈርስም ብለዋል። ድርጅቱ የአደረጃጀትና የማንነት ጥያቄዎችን ሕዝቦች ተወያይተው ስለራሳቸው እንዲወስኑ ያመቻቻል እንጂ ያለ ሕዝብ ፍላጎት ውሳኔ እንደማያሳልፍም ተናግረዋል። የክልሉ ርዕሰ መስተዳድር በበኩላቸው በክልሉ ዘላቂ ሰላም ለማረጋገጥ የዲሞክራሲያዊ ባህል ማሳደግና ፍትሐዊ ተጠቃሚነትን ማረጋገጥ ያስፈልጋልም ብለዋል። የወጣቱን ጥያቄ በማፈንና የተለያዩ አስተሳሰቦች እንዳይራመዱ ማድረግ የትም እንደማያደርስ ካለፈው ጉዟችን አረጋግጠናል ነው ያሉት። ወደ መጽሔቱ ክፍል ስንደርስ ዘገባ እንጨምራለን።
በሐረሪ ክልል የሚገኙ የኮንዶሚኒየም ቤት ባለቤቶች ቤቶቻቸው እየተሰበሩ ባልታወቁ ሰዎች እየተወሰዱ መሆኑን ተናገሩ። ቅድሚያ ገንዘብ ከፍለው ቁልፋቸውን የተረከቧቸውና የውስጥ ግንባታ እያከናወኑባቸው ያሉ ቤቶች እየተሰበሩ የማያውቋቸው ሰዎች መኖሪያ መሆኑን በመግለጽ አቤቱታ ያሰሙ ነው። የክልሉ ቤቶች ልማት ቢሮ በበኩሉ ለደንበኞቹ ያስተላለፋቸው ቤቶች ባልታወቁ ሰዎች መወሰዳቸውን ገልጾ ለመምህራን እየተገነቡ ያሉን ቤቶች ተሰብረው በማይታወቁ ሰዎች ተወስደዋል ብሏል። በዚህ ሁኔታም 90 የሚደርሱ ቤቶች ማንነታቸው ያልታወቁ ሰዎች መወሰዳቸውን አረጋግጧል። ፖሊስ ቅሬታው እንደደረሰውን እያጣራ መሆኑን ጨምሮ ገልጧል። አዲስ ቸኮል ዝርዝሩን ይዟል።
በኋላ ተመጽሔት ይቀርባል። ወደሚቀጥለው ዜና እናልፋለን። ናይጄሪያ በቅርቡ ፕሬዝዳንታዊ ምርጫ ታካሂዳለች። በዚህ ምርጫ የመላው ተራማጅ ኃይሎች ፓርቲው ፕሬዝዳንት መሐመድ ቡሃሪ በቀላሉ የማይገመቱ ብርቱ ተፎካካሪዎች እንደሚገጥሟቸው ከወዲሁ የተገመተ ቢሆንም ቡሃሪን ለመጣል ብቃት ያላቸው የህዝባዊ ዲሞክራቲክ ፓርቲ እጩ አቲኩ አቡበከር እንደሆኑ እየተነገረ ነው። ለናይጄሪያውያን ትልቁ ነገር ለአመታት ጥቃት እየፈጸመ ያለው ነውጠኛው ቦኮ ሐራም መወገድ በመሆኑ የሴኩሪቲ ማለትም የደህንነትና ጸጥታ ጉዳይ በመሆኑ በዚህ ረገድ ጥሩ የሰራ የማሸነፍ እድል እንደሚኖረው ተገምቷል። ሌላው አሳሳቢ ጉዳይ በአርሶ አደሮችና በባህላዊ ከብት አርቢዎች መካከል ያለው ልዩነትና አለመግባባት ሲሆን ይህም ነጥብ ለናይጄሪያውያን ድምጽ ሰጪዎች ትልቅ ቦታ እንዳለው ይታወቃል።
በመጨረሻም ዲሞክራቶች ምክር ቤቱን በአብላጫ ድምጽ የሚመሩበት አዲስ ምክር ቤት ዛሬ ሐሙስ ይጀምራል። ሪፐብሊካኖች ዋይት ሃውስን የመወሰኛውንና የተወካዮችን ምክር ቤቶች ላለፉት 2 ዓመታት በአብላጫ ድምጽ ይመሩ የነበረበት ሁኔታም ይቀየርና ዲሞክራቶች በዛሬው ዕለት የበላይነቱን ይይዛሉ ማለት ነው። ይህ ሆነው ባለፈው ህዳር በተካሄደው የዩናይትድ ስቴትስ የአመቱ አማካኝ ዘመን ምርጫ ውጤት መሰረት ዲሞክራቶች አብላጫ ድምጽ በማግኘታቸው መሆኑም ይታወቃል። በዚያም ምርጫ ዲሞክራቶች ከ435 የምክር ቤቱ መቀመጫዎች 235ቱን ማግኘታቸው አይዘነጋም። በዚሁም መሰረት ዛሬ የካሊፎርኒያ ዴሞክራት ናንሲ ፔሎሲ አፈጉባኤነቱን ይረከባሉ። ፔሎሲ ቀደም ሲል እንደ አውሮፓውያን ዘመን አቆጣጠር ከ2007 እስከ 2011 ባለው ጊዜ ይህን ስልጣን ይዘው እንደነበርና በታሪክም በድጋሚ ያን ስልጣን ሲይዙ የመጀመሪያው ሰው ናቸው። ይህ የአሜሪካ ድምጽ ራዲዮ ነው። ዜናው አበቃ።
ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምሽት አስተናጋጆቻችሁ አዲሱ አበበና
ሉላ ከበደንን። ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ30 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አሁን አድማጮች ቀዳሚውን የዕለቱን አብይ ርዕስ
ባለፈው መስከረም በቡራዩ ከተማና በአካባቢው እንደዚሁም በአዲስ አበባ ተከስቶ በነበረው ግጭትና ግድያ በተጠረጠሩ ከመቶ በላይ ሰዎች ክስ መመስረቱን የጠቅላይ አቃቤ ሕግ አስታውቋል። ክስ ከተመሰረተባቸው መካከል የሐሰት መረጃ በማሰራጨት ግጭቱን ያባባሱ እንደሚገኙበትም ነው ያመለከተው። ከቡራዩ ጋራ በተያያዘ በአጠቃላይ በ81 ሰዎች ላይ ክስ መመስረቱን 18ቱ ደግሞ የፍርድ ቤት መያዣ ወጥቶባቸው እየተፈለጉ መሆናቸውን አስረድተዋል። እስክንድር ፍሬው በጠቅላይ አቃቤ ሕግ የተሰጠውን መግለጫ ተከታትሏል።
የኦነግ አመራሮችን ለመቀበል ዝግጅት እየተደረገ በነበረበት ባለፈው መስከረም ወር መጀመሪያ በቡራዩና አካባቢው እንደዚሁም በአዲስ አበባ የተፈጠረው ግጭትና ግድያ የምርመራ ሂደት ነው ትናንት በአቃቤ ሕግ ይፋ የተደረገው። በጠቅላይ አቃቤ ሕግ የድንበር ተሻጋሪ የተደራጁና አገራዊ ጉዳት የሚያስከትሉ ወንጀሎች ዳይሬክተር አቶ ፈቃዱ ጸጋ 649 ሰዎች በቁጥጥር ስር ውለው እንደነበር አስታውሰዋል። በተደረገው ማጣራት ደግሞ ቁጥሩ እየቀነሰ መምጣቱን ገልጸዋል።
321ዱ ምንም የሌሉበት ስለሆነ ወደ ማህበረሰቡ ተመልሶ እንዲቀላቀሉ ውይይት ተደርጎ ተመልሷል። ሌሎች ደግሞ በስርቆት በፌደራል መንግስት ስልጣን ስር የማይወድቁ መፈናቀሎች ሲፈጸሙ፣ ቤቶች ክፍት ሲያገኙ ስርቆት የፈጸሙ ወደ 126 በላይ ተጠርጣሪዎች ከተማው ምርመራ እንዲሰራባቸው ተላልፏል። መጨረሻ ላይ 109 ሰዎች ላይ ክስ መስርተናል። ከዚህ ውስጥ 81ዱ አሉ። 28ቱ በተለያየ ምክንያት በጊዜው ቁጥጥር ስር ሊወሉ ያልቻሉ ናቸው። አሁንም ማስረጃውን ሰብስበን ክስ የመሰረትንባቸው ሰዎች ስለሆኑ ማንነታቸው የተለየ ስለሆነ የፍርድ ቤት መያዣ ትእዛዝ ወጥቶባቸው እየታደኑ ያሉ ናቸው። በተለያየ ቦታ ያሉ አንዳንዶቹ እዛ አካባቢ ያሉ የሚሸሸጉ የሚደብቁ ሊሆኑ ይችላሉ። ጥብቅ ክትትል የሚፈልግ ነው የሚሆነው። የክትትል ቡድኑ ከፌደራል ፖሊስና ከኦሮሚያ ቡራዩና አካባቢ ፖሊስ ጋር ተባብሮ ስራዎችን እየሰራ ያለበት ሁኔታ ነው ያለው። እነዚህ ተከሳሾች የወንጀል ህግ አንቀጽ 243 ቁጥር 3 እና እድያ ተሳትፏቸው ደግሞ የግድያ ወንጀል በመፈጸም የግድያ ሙከራ በመፈጸም ውምድና በመፈጸም የተከሰሱ ናቸው። ተደራራቢነት
በአዲስ አበባም እንደዚሁ በቁጥጥር ስር የዋሉ ሰዎች እንዳሉ ዳይሬክተሩ አብራርተዋል።
አዲስ አበባ ላይ ጎን ለጎን ተይዞ ምርመራ ሲጠራባቸው የነበሩ ሰዎች ነበሩ። ይሄ ከተማ የተወሰነ ክፍል አይገባም፣ በአባባሉ ቄሮ አይገባም። ቄሮ አዲስ አበባ የኦነግ አመራሩ ሊቀበል አይመጣም፣ ሊሆን አይችልም በማለት ከመስከረም 2 ጀምሮ የተወሰነን ቡድን ለይቶ የማጥቃት ስራ የፈጸሙ ሰዎች ተይዞ እንዲሁ ምርመራ ሲጠራባቸው የነበሩ እዚህም ላይ 68 ሰዎች ላይ ክስ መስርተናል። 68ቶቹም ተይዞ ያሉ ናቸው። የተወሰኑ በሌሉበት መከሰስ የነበረባቸው ነገር ግን በሌሉበት ስንከስ ቢያንስ እስካያት ስሞች መለየት አለባቸው። ስም ሙሉ ስም አይደንቲፋይ መደረግ አለበት። እነዛ ያልተለዩባቸውና ምርመራዎቹ የሚከተልባቸው ሁኔታ ነው የሚኖረው። እነሱም አንዱን በአንዱ ላይ በማነሳሳት በተነሳሳው ድርጊት ውስጥ ተሳታፊ በመሆን በወንጀል ሕጉ አንቀጽ 240 ንዑስ ቁጥር 3 እንዲሁም ደግሞ የግድያ የውምድና የግድያ ሙከራ በመፈጸም ተጠርጥረው የታሰሩ ናቸው።
በዚያን ወቅት በቡራዩ 37 ሰዎች በአዲስ አበባ ደግሞ 28 ሰዎች መገደላቸውን፣ ሁለቱ ደግሞ ከየት እንደሆኑ እንዳልተለየም ጠቅሰዋል። በቁጥጥር ስር ከዋሉት መካከል የሐሰት መረጃ ያሰራጩ ሁለት ግለሰቦች እንደሚገኙባቸውም አቶ ፈቃዱ በዚሁ መግለጫ ተናግረዋል።
ጉዳዩን በጣም ማነሳሳት የሚፈልጉ ሁለት ተጠርጣሪዎችም አይደንቲፋይ ተደርጓል። ማለት ከሆነ በኋላ ለምሳሌ በመገናኛ ብዙሃን ጭምር የስድስት ዓመት ልጅ ስትደፈር በቡድን አይቻለሁ ስትል የነበረች ሴት የስድስት ዓመት ልጅ ሴት ልጅ የሌላት ድርጊቱም ስለመፈጸሙ ምንም ነገር የማታውቀው ነገር ግን ራሷም ፍርድ ቤትም ቀርባ የእምነት ቃሏን ስትሰጥ ሊሆን የሚችል ፋክት ስለሆነ ተደፍራ አይቻለች ብል ጉዳዩ ሊብስ ይችላል ብዬ በማሰብ ነው። ይቅርታ ይደረግልኝ የሚል ድርጊት ጭምር ውስጥ የገባችበትና ተለይታ የሐሰት ወሬ በማውራት ህዝቡን በማነሳሳት የተከሰሰቻለች። እንዲሁ ሂደት ላይ ያለ መጨረሻ ውሳኔ የምንሰጥበት የእህቴ ጡት ተቆርጧል ያለ ወጣት እህቱ በወቅቱ በዛም ያልነበረች 40 ምንጭ የነበረች ነገር ግን መጨረሻ ላይ አንተ ጥሩ ተናጋሪ ስለሆንክ ይሄን ነገር ብትናገር የተወሰኑ ሰዎችን ማነሳሳት ትችላለህ ብሎ ስለገፋፉኝ እዚህ ድርጊት ውስጥ ገብቻለሁ ብሎ የተናገረበትና በምርመራ ይሄ ድርጊት ያልተፈጸመ መሆኑ መጨረሻ ላይ የውሸት ወሬ መሆኑ የተረጋገጠባቸው ምርመራዎች የነበሩ መሆኑን ለማንሳት ነው።
የፌደራል ጠቅላይ አቃቤ ህግ በትናንትናው መግለጫ በአገሪቱ ሌሎች አካባቢዎች በተከሰቱ ግጭቶች ላይ ያደረገውን ምርመራ ውጤትም ይፋ አድርጓል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለዘገባው እናመሰግናለን። ተከታዩ ዘገባ ደግሞ ወደ ምዕራብ ኢትዮጵያ ይወስደናል። በነቀምቴ ጊምቢና ሆሮ ጉድሩ ወለጋ ሰዎች በኮማንድ ፖስት ወይም በማዘዣ ማዕከሉ ቁጥጥር ስር ውለዋል ይላል። ቁጥጥር ስር የዋሉ ግለሰቦች ቤተሰቦች እንደሚሉት ከሆነም ሰዎቹ በቁጥጥር ስር የዋሉት ከኦነግ ጋር ተያያዥነት ወይም ግንኙነት አላቸው ተብሎ በመጠርጠሩ ነው። የአካባቢው የጠቅላይ አዛዥ በበኩሉ ከአባ ቶርቤ ውጪ ማንንም አልያዝንም ብሏል። ናኮር መልካ ከነቀምት ዝርዝሩን ይዟል።
በነቀምቴ ከተማ ሰዎች በቁጥጥር ስር እየዋሉ እንደሚገኙ የሚናገረው የከተማው ነዋሪ ጓደኞቹም ቁጥጥር ስር የዋሉት በመከላከያ ሰራዊት ነው ይላል። ምክንያቱ በውል እንዳልተገለጸ የሚናገረው ግለሰቡ ከስራቸው ሲወጡ ቁጥጥር ስር እንደዋሉ ገልጿል።
ከበና ታሪኩ ለገሴ ቤቱ ኢዶሳ ጌታቸው ለሚ የማይደሙ
ከበና ታሪኩ ለገሴ ቤቱ ኢዶሳ ጌታቸውና ለሚ የሚባሉ ግለሰቦች አንድ ቦታ ላይ ነው በመንግስት ቁጥጥር ስር ያሉት። አሁን የነቀምቴ ቤተ መንግስት ውስጥ ነው ታስሮ የሚገኙት። በ23F መኪናዎች ናቸው መተው ሰዳቸው። ከተያዙ ወዲህ አንድም የቤተሰብ አባል አላናገራቸውም።
ከሆሮ ጉድሩ ወለጋ ጅማ ገነት ይወረዳ ታላቅ ወንድሙና ሌሎችም ሰዎች የዛሬ ሳምንት ከሰዓት በመከላከያ ሰራዊት ቁጥጥር ስር ውለው ወደ ነቀምቴ መወሰዳቸውን የገለጸው ቴዲ የተባለ ግለሰብ ሰዎቹ ስራ ላይ እንዳሉ ነው የተያዙት ብሏል። ታላቅ ወንድሙ በወቅቱ የግብርና ምርቱን እየሰበሰበ እንደነበርም ነው የገለጸው። አያያዛቸውን በተመለከተ የያዛቸው አካል ትኩረት ማድረግ እንዳለበትም ጠቁሟል።
ምርታቸውን በመሰብሰብ ላይ እያሉ ነው ቁጥጥር ስር ያሉት። የያዟቸውም የመከላከያ ሰራዊት አባላት ናቸው። ምክንያቱ ደግሞ ኦነግ ያለበትን ቦታ አሳዩን የሚል ሲሆን እነዚህ ሰዎች ግን ስለ ጉዳዩ የማያውቁ አርሶ አደሮች ናቸው።
በጊምቢ ከተማም አባገዳ ግርማ ትናንት 4 ሰዓት ገደማ በመንግስት ታጣቂ በቁጥጥር ስር እንደዋሉ ልጃቸው ለቪኦኤ ተናግሯል። ልጆች ለምን ትምህርት ቤት እንዲሄዱ አታደርጉምና ቄሮን ለምን ታደራጃላችሁ የሚል ወንጀላዎችም እንደቀረቡባቸው የሚናገረው ልጃቸው በአሁኑ ጊዜ ቤተሰብም ሊያገኛቸው አልቻለም ይላል።
ኮማንድ ፖስቱ ባለፈው ማክሰኞ ዕለት ስብሰባ ጠርቷቸው ከጠላት ጋር ግንኙነት አላችሁ እንዳላቸው ነግረውናል። ከዚያም ተማሪዎችን ለምን ትምህርት ትከለክላላችሁ አሏቸው።
አቶ መሐመድ ከድር ባለፈው ሳምንት ከቤት ወጥተው መንገድ ላይ በመንግስት አጣቂዎች እንደተያዙ ገልጸው ምክንያት ተብሎ የቀረበባቸው በከተማው የሚንቀሳቀሰው ሰላምን የሚያውክ ቡድን ታደራጃለ በሚል ነው ይላሉ። እሳቸው በነበሩበት ማቆያ ቦታ 6 ሰዎች እንደነበሩ ገልጸው 3ቱ በዋስ መለቀቃቸውንም ነግረውናል።
ቀጥ ብለው ወደፊት ሄዳሉ። እንደምፈልግ ነግረውኝ ቁጥጥር ስር ካዋሉኝ በኋላ 2 ቀን አቆይተው ያለዋስ ለቀቁኝ።
የግንቢ ከተማ ኮማንድ ፖስት አዛዥ ኮሎኔል እልሁ ስለ ሰዎች መታሰር ምንም እንደማያውቁ ተናግረዋል። ኮማንድ ፖስቱ በአካባቢው የሰራው ስላለ ስራ ተጨማሪ መረጃ ለመስጠትም ፍቃደኛ ሳይሆኑ ቀርተዋል። የነቀምቴ አካባቢ ኮማንድ ፖስት አዛዥ ሌተናል ጀነራል አሰፋ በበኩላቸው የታሰሩት ለምን እንደታሰሩ ያውቃሉ ብለዋል። ቁጥጥር ስር ስለዋሉ ሰዎች ብዛትና ተያያዥ መረጃዎችን ከመስጠት ግን ተቆጥበዋል። በሌላ በኩል ትናንት ኮማንድ ፖስት ባወጣው መግለጫ በኦሮሚያና በኒሻንጉል ክልሎች እየተስተዋለ ያለውን የጸጥታ ችግር ፖለቲካዊ መፍትሄ ለመስጠትና ግጭቶችን በሕገ መንግስታዊ አግባብ ለመፍታት ጥረት ያደረገ እንደሚገኝ ገልጿል። እንደ መግለጫው ከሆነ ለውጡን የማይደግፉ ኃይሎች በምዕራብ ምስራቅ ሆሮ ጉድሩና ቄለም ወለጋ እንዲሁም በቡኖ በደሌና ኢሉ አባቦር ዞኖች ሰላማዊ እንቅስቃሴዎችን በመገደብ ዲሞክራሲያዊና ሰብአዊ መብቶችን ማፈናቸውን ገልጿል። ለአሜሪካ ድምጽ ናኮር መልካ ከነቀምቴ።
ለዘገባው እናመሰግናለን ሙርጌታን። የኢትዮጵያ የሰላም ሚኒስትር በሐዋሳ ከተማ በነበረው የክልሉ ወጣቶች የሰላምና አገር ግንባታ ኮንፈረንስ ላይ ልዩነቶችንና ብዝሃነትን ስለማናሰናግድ ሰላማችንን ያጣን ነው ማለታቸው ተገለጠ። የደቡብ ኢትዮጵያ ሕዝብ ዲሞክራሲያዊ ንቅናቄ የሕዝብን ጥቅም የሚያስከብርበት ቁመና ላይ ይደርሳል እንጂ እንደሚባለው አይፈርስም ብለዋል። ድርጅቱ የአደረጃጀትና የማንነት ጥያቄዎችን ህዝቦች ተዋይተው ስለራሳቸው እንዲወስኑ ያመቻቻል እንጂ ያለ ህዝብ ፍላጎት ውሳኔ እንደማያስተላልፍም ተናግረዋል። የክልሉ ርዕሰ መስተዳድር በበኩላቸው በክልሉ ዘላቂ ሰላም ለማረጋገጥ የዲሞክራሲያዊ ባህል ማሳደግና ፍትሃዊ ተጠቃሚነትን ማረጋገጥ ያስፈልጋል ብለዋል። ዮናታን ዘብዴዎስ ዘገባልኩ።
ከክልሉ የተለያዩ አካባቢዎች የተውጣጡ ወጣቶች በሰላምና አገር ግንባታ ሂደት ዙሪያ በሐዋሳ ከተማ መክረዋል። በዚህ ጉባኤም ወጣቶች አገርቱና ክልሉን የተመለከቱ ውይይት በቡድንና በውል አድርገዋል። የውይይቱ ማጠንጠኛም በሰላምና በአገር ግንባታ ሂደት ውስጥ የወጣቶች ሚና ምንድነው የሚል ነበር። ከውይይቱ በኋላም ወጣቶች በማጠቃለያ መርሃ ግብሩ ላይ በቡድን የተወያዩባቸውን ጉዳዮች ሪፖርት በጽሑፍ አቅርበዋል። በሪፖርታቸው የተለያዩ ጥያቄዎችንም ለሰላም ሚኒስትር ለወይዘሮ ሙፈሪያት ካሚልና ለክልሉ ርዕሰ መስተዳድር ለአቶ ሚሊዮን ማቶስ አቅርበዋል። የክልሉ ርዕሰ መስተዳድር አቶ ሚሊዮን ማቶስ በክልሉ ዘላቂ ሰላም ለማረጋገጥ ሲባል እኩል ተጠቃሚነት ይረጋገጣል ብለዋል።
የምንፈልገው ሰላም በራሱ የሚረጋገጥ አይደለም፣ በዲሞክራሲያችን ላይ ጥገኛ መሆኑን ማይቀር ነው። በልማት ፍጥነታችንና በልማት ፍትሃዊ ግጭታችን ላይ ጥገኛ መሆኑን ስለማይቀር ሰላማችን ከዚህ አንጻር ለሰላማችን ያለውን ፋይዳ በሚገባ በመገንዘብ ልማታችንን በዚህ ደረጃ ማጎልበት የሚገባ ነው። ይሄ ወጣቱን በብቃት በማሳተፍ ጭምር ሊፈጸም የሚችል ነው። ብዙ ጊዜ ይህን በሚያነሳበት ጊዜ የትኛውን አስተሳሰብና ጥያቄ ሰላማዊ በሆነ መልኩ በሰለጠነ መልኩ የመነሳት መብትን ደግሞ ማክበር ይገባናል ማለት ነው። ጥያቄዎችን በማፈን አስተሳሰቦችን በማፈን የትም መድረስ እንደማንችል የባለፈው ጉዟችን አረጋግጧል።
ደኢህዴን አገራዊ ለውጥን አልተቀበለውም ለተባለው ጥያቄም ለውጥ ራሱ ምንድን ነው ስሉ ጥያቄን በጥያቄ መልሷል። የአርማና የስም ለውጥ እንጂ የፕሮግራም ለውጥ ያደረገ የኢህአዴግ ድርጅት የለም ነው ያሉትም።
አገራዊ ለውጥን በመመለከት ስራክር ያስፈልጋል። በድፍኑ ለውጥ የሚባል ነገር ብቻ ነው። ስለዚህ ደኢህዴን በውስጡም አገራዊ ለውጡ ከሀገሪቱ ህዝቦች ፍላጎት አንጻር ለውጥ መምጣት አለበት የሚል በድርጅት ደረጃ ማቋም ይዘው
በቴሌቪዥን ቀርቦ የሰጡት መግለጫ ዜጎች በከተማ ውስጥ በነጻነት እንዳይንቀሳቀሱ አድርጓል በማለት ለተነሳላቸው ማሳብም አቶ ሚሊዮን ይህንን ብለዋል።
በግልጽ ለማንሳት የምፈልገው የሰጠሁት መግለጫ በነጻነት መንቀሳቀስን የሚያግድ ነው የሚል ሀሳብ ነው። ድርጅቱ የወሰናቸውን የያዛቸውን በድርጅቱ ጉባኤ ላይ የተያዙ አቋሞችን ነው ለማብራራት የሞከርኩት።
የኢፌዴሪ የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል ሐዋሳ ከተማ በነበረው በዚህ የክልሉ ወጣቶች የሰላምና የአገር ግንባታ ኮንፈረንስ ላይ በሰላም ጉዳይ ዙሪያ ከወጣቶች ጋር መነጋገር ያስፈለገበትን ዓላማ ገልጸዋል።
ወጣትነት ውስጥ ያለውን ጉልበት አላግባብ ለመጠቀም በሚያደርገው ጥረት የመጨረሻ ተጎጂ ወጣት ነው። በአግባቡ ደግሞ የሚደረግ ጥረት የመጀመሪያ ተጠቃሚ የሚያደርገው ወጣቱ ነው። ማረጋገጥ የምንፈልገው የመጀመሪያውን እንጂ የመጨረሻውን አይደለም።
ወይዘሮ ሙፈሪያት በዚህ ወቅት ተፈጥሮን ስለምንረብሽ ሰላማችን አጠናሉ ያሉትም ተፈጥሮ ብሎ የገለጹት የሰዎችን የአፈጣጠር ልዩነትና ብዛነትን ያካትታል። ስለዚህ ማሉ የሰላም ሚኒስትሯ፣ ስለዚህ መኮነን ያለበት ብዛነትን አለማስተናገድ እንጂ ብዛነት አይደለም።
ምድር ወይም ዓለም ልሙጥ ትሁን ቢባል ሁሉም ሰው መልኩ ጥቁር፣ ሁሉም ሰው መልኩ ቀይ፣ የሁሉ ሰው ድምፅ በጣም ወፍራም ቢሆን መደማመጥ ይቻላል? አይቻልም። እያንዳንዱ ነገር የራሱ ኮንትራስት አለ። እነዚህ ያለ ምክንያት የሆኑ አይደሉም። አንድ አይነት ወጥ የሚባል ብሔረሰብ እንዳይኖር በመሃል ምን አለ? ጎሳ ጎሳ አይደለም ችግሩ፣ ጎሰኝነት ሲኖር ነው ችግር የሚሆነው። እኔ አንድ ማሟያ ነኝ ብሎ ከማሰብ ይልቅ ከኔ ወዲያ ላሳር ማለት ሲጀምር ነው ችግር የሚሆነው።
ሰላም ከሁሉም ግለሰቦች የሚጠበቅ እንደሆነ ተናግረው አካላውና መዋቅራዊ ግጭቶች መኖራቸውን ገልጸው ለይትን ማስቆም አለብን ብለዋል። አስተዳደራዊ ጉዳዮችን በተመለከተም ህዝቡ ራሱ እንዲወስን ማድረግ አለብን ነው ያሉትም። የመንግስት ኃላፊነትም ጉዳዮችን ለህዝብ ማቅረብ ብቻ እንደሆነ ገልጿል ወይዘሮ ሞፈሬት። ሁላችንም የተመዘዝነው ከሉሲ ነው፣ ማናችንም ከማናችን መለያየት አይቻልም ስለም ተደምጧል። ፍሬያችን እንጂ ዘራችን አንድ ነው ብሏል።
አንዳችን ያለ አንዳችን አናምርም፣ አንዳችን ያለ አንዳችን ሙሉ አይደለንም። አንዳችንም አንዳችን ውስጥ ነው ያለነው። ማማንን ፈልቅቆ አውጥቶ ይችላል።
የወጣቶችን ተጠቃሚነት በተመለከተ ለተነሳው ጥያቄም ያለውን ክፍተት ፈትሽን እናስተካክላለን በማለት ተናግሯል። የሰላም ሚኒስትር ፍቅር ያስቀድም እንጂ የካሮትና ስቲክ ታክቲክም አለው ያሉት የሰላም ሚኒስትሯ ግን ፍቅር አሻፈረኝ ላለው የግብራይነትን የማስከበሩን ተግባር አጠናክረን እንቀጥላለን ነው ያሉትም።
ቅድሚያ ለመቻቻል አሻፈረኝ ሲኖር ደግሞ ፖሊሱም ሌላው ከስር ስለሆነ ትግላለህ።
ታጥቀው ጥቃት የሚያደርሱ አካላትን መንግስት ያጸዳ መሆኑን ተናግረው ይቀጥላልም ብሏል።
ምንም በህዝብ የሚደረግ ድርድር የለም ማለት ማወቅ አለባቸው። አንዳንድ ቦታ ጊዜ የወሰደበት የራሱ ምክንያት ስላለው የደረሰውን ጉዳት እንገነዘባለን።
የደህደን የጠፈንታ መፍረስ ነው ተብሎ ለተነሳው ጥያቄ በድመትና በመንታ ወላድናት መስለው መልሰዋል ወይዘሮ መፈየት።
ድመት 9 ነፍስ አላት ይባላል። አንዱ ሞተ ሲባል አንዱ ይቀጥላል፣ አንዱ ሞተ ሲባል አንዱ ይቀጥላል። አትሞትም ድመት፣ ቶሎ አትሞትም። የተፈጥሮ ቀና ደርሶ ካልሆነ በቀር ተደብድባ ተጠጥቃ ነፍስ አላት። ይህንን በ9ኛው አገልግሎ እንደገና የህዝቦችን ጥቅም ሊያስጠብቅ በሚችል ቁመና ላይ ይሆናል እንጂ ይሄ ነበር። አሁን ያለንበትን ጊዜ ግን ምንረዳ እንደ የመንታ እናት ነው። ሁሉም ህጻናት በአንድ ጊዜ ነው የሚጠይቋትን የሚጠይቁት። አሁን ደሄደን ያለበት ሲትዌሽን የመንታ እናትነት ካልሆነ በቀር እናት ልጆቿን ተንከባክባ ስታሳድግ ሶስቱን አተታይ ሰው ሲሆኑ ግን የእርካታ ምንጭ ናቸው።
በሳቸው ንግግር የተቋጨው ክልል አቀፍ የሰላምና የአገር ግንባታ መድረክ በታችኛው መዋቅር ይቀጥላል ተብሎ ይጠበቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብጂዮስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። እዚህ አጋጣሚ ቀደም ያለውን ምስጋና ከሙልጌታ ላይ አንስቼ ለናኮር
መልካ ተሰጣለ። የናኮር መልካ ሲወጣ ነበር ሙልጌታን ያስታወስከው። ቀጥላለሁ።
በኮንጎ ዲሞክራሲያዊ ሪፐብሊክ የተካሄደውን ምርጫ በታዛቢነት የተከታተሉት የደቡብ አፍሪካ የልማት ማህበረሰብ ተወካዮች የእሁዱ ፕሬዝዳንታዊ ምርጫ በአንጻራዊ መልክ በጥሩ ሁኔታ ተካሂደዋል ማለታቸውን አንድ የአገሪቱ ገዢ ፓርቲ ባለስልጣን በበጎ ተቀብለውታል። ተቃዋሚ ፓርቲዎች ግን የምርጫው አካሄድ የድምጽ መጭበርበር በሰፊው ታይቶበታል፣ መዛባትም ነበረበት ሲሉ ይከሳሉ። የቪኦኤው ጄምስ ባቲ የፕሬዝዳንት ጆሴፍ ካቢላ ገዢ ፓርቲ ቃል አቀባይ የሆኑትን አንድሬ ኤላይን አቱንዱን አነጋግሮ ያጠናቀረው ዘገባ አለ። አዳነች ፍሳዬ ታቀርባለች።
የኮንጎ ዲሞክራሲያዊ ሪፐብሊክ የምርጫ ሂደትን የተከታተሉት የደቡባዊ አፍሪካ የልማት ማህበረሰብ ተወካዮች ትናንት ባወጡት መግለጫ የምርጫው ሂደት ተግዳሮቶች ቢኖሩበትም ምርጫው አብዛኛው የኮንጎ ሕዝብ የመምረጥ መብታቸውን እንዲጠቀሙ እድል ሰጥቷቸዋል ሲሉ አስገንዝበዋል። የሀገሪቱ ገዢ ፓርቲ ቃል አቀባይ አንድሬ ኤሌን አቱንዱ ታዲያ የሳዴክ መግለጫ መንግስት የሚያውቀውን ነገር ነው ያረጋገጠው ብለዋል።
ይህ መግለጫ ከእውነታው ጋር የተቀራረበ መሆኑን እናደንቃለን። ምክንያቱም አንድ ፖሊስ፣ አንድ የምርጫ ሰራተኛና ሁለት ዜጎች ያሉባቸው ሰዎች ከመገደላቸው በቀር ሌላ ከባድ ችግር አልተከሰተም። ስለሆነም ምርጫው በሚገባ የተካሄደ ነበር ለማለት እንችላለን።
የምርጫው ውጤት ሲገለጽ የገዢው ፓርቲ ተወዳዳሪ ሻዳሪ ካላሸነፉ ውጤቱን ትቀበላላችሁን ለሚለው ጥያቄ ጥያቄው እሱ አይደለም ብለዋል።
I think the question is not if Mr. Shadari will win or lose.
ጥያቄው የሚስተር ሻዳሪ ማሸነፍና አለማሸነፍ ወይም መቀበልና አለመቀበል አይመስለኝም። ጥያቄው ተቃዋሚው ተወዳዳሪ ለምን ሚስተር ሻዳሪ ካሸነፉ ውጤቱን አልቀበልም ይላሉ ነው። በምርጫው ውጤት ደስተኛ ካልሆንክ ጉዳዩን ወደ ህገ መንግስታዊ ችሎት ማቅረብ ነው እንጂ ለምን አልቀበልም ትላለህ?
መንግስት የኢንተርኔት አገልግሎትን የዘጋው ኢንተርኔት የተሳሳተ መረጃ በመንዛት አዲስ ወንጀል ስለሚያስከትል ነው በማለት ተከላክለዋል። የሬዲዮ ፍራንስ ኢንተርናሽናል ስርጭት በሀገሪቱ እንዳይሰማ መደረጉንም በተመሳሳይ ተገቢ ነው ብለዋል።
አድማጮች፣ ከመጽሔቱ የመጨረሻ ድረስ ላይ ደርሰናል። ከአፍሪካ ወዲህ ወደ ዩናይትድ ስቴትስም ይመልሰናል። ፕሬዚዳንት ዶናልድ ትራምፕ እና የዲሞክራቲክ ፓርቲው የምክር ቤት አመራር አባላት ትናንት ማምሻው ላይ በዋይት ሀውስ ቤተ መንግስት ተገናኝተው ላለፉት 12 ቀናት በከፊል የተዘጋውን የመንግስት መስሪያ ቤት ለመክፈት ከሚያስችል ስምምነት ሳይደርሱ ቀርተዋል ይላል በመንደርደሪያው። ሚስተር ትራምፕ የዩናይትድ ስቴትስ በደቡብ ከሜክሲኮ ጋር በምትዋሰንበት ድንበር ላይ ግንብ አጥር ለማሰሪያ የሚያስፈልገውን የ5 ቢሊዮን ዶላር እንዲፈቀድ መጠየቃቸውን አሁንም ቀጥለዋል። በዋይት ሀውስ የአሜሪካ ድምጽ ዘጋቢ ፓትሲ ውድ ኳስዋራ ተከታዩን ዘገባ አጠናቅራለች። ሰለሞን ክፍሌ ይዞ ቀርቧል።
የአሜሪካ ድንበር ጠባቂዎች ባለፈው ማክሰኞ ቲዋና ውስጥ ከሜክሲኮ ወደ ዩናይትድ ስቴትስ ለመግባት በሞከሩ ፍልሰተኞች ላይ አስለቃሽ ጋዝ ተኩሰዋል። ይህ የሆነው ዋሽንግተን ውስጥ ፕሬዚደንት ዶናልድ ትራምፕ የድንበር ግንብ ለማሰሪያ 5 ቢሊዮን ዶላር እንዲፈቀድላቸው ያቀረቡትን ጥያቄ አጠናክረው በቀጠሉበት ወቅት ነው። ሚስተር ትራምፕ ከአምስቱ ቢሊዮን ገሚሱ እንዲፈቀድ በራሳቸው ምክትል ፕሬዚደንት በማይክ ፔንስ የቀረበውን ሐሳብ እንኳ ውድቅ አድርገዋል።
እኛ የጠየቅነው 5.6 ቢሊዮን ዶላር ነው። የሆነ ሰው 2.5 ቢሊዮን ዶላር እያለ ነው። አይደለም፣ እየተነጋገርን ያለነው እኮ ስለ ብሔራዊ ጸጥታ ጉዳይ ነው።
ፕሬዚደንት ዶናልድ ትራምፕ ትላንት ከዲሞክራቲክና ሪፐብሊካን ፓርቲው ሕግ አርቃቂዎች ጋር በዋይት ሀውስ ቤተ መንግሥት ከፍተኛ ብሔራዊ የጸጥታ ጥበቃና ምስጢራዊ የወታደራዊ ዘመቻዎችን ለተመለከቱ ጉዳዮች ብቻ መወያያ በተያዘው ልዩ ክፍል ውስጥ ተገናኝተው በዝግ ተነጋግረዋል። በውይይታቸው ግን ከአጠቃላይ ስምምነት መድረስ አልቻሉም። የምክር ቤት አመራር አባላቱ ኮንግሬሱ መሪዎቹን ዛሬ ከመረጠ በኋላ ነገ አርብ እንደገና ተገናኝተው እንዲነጋገሩ ፕሬዚደንቱ ጋብዘዋል። ቀጣዩዋ አፈ ጉባኤ ዲሞክራቷ ናንሲ ፔሎሲ እንደሚሆኑ ይጠበቃል።
Our question to the president and to the Republicans is, why don't you accept what you have?
ለፕሬዝዳንቱና ለሪፐብሊካኑ የምናቀርበው ጥያቄ የመንግስቱን መስሪያ ቤቶች ለመክፈት ለምን እስካሁን ያደረጋችሁትን አትቀበሉምና በድንበር ጥበቃው ላይ ለመደራደር የሚያስፈልጉንን 30 ቀናት አንጠቀምም የሚል ነው።
ዲሞክራቶች ከዛሬ ታህሳስ 25 ቀን 2011 ዓመተ ምህረት ጀምሮ የተወካዮቹን ምክር ቤት ተቆጣጥረዋል። በዚህ ምክንያት ካለፈው መስከረም ጀምሮ የተዘጉ መስሪያ ቤቶችን መክፈት የሚያስችሉ ሌሎች ህጎችን ያሳልፋሉ። ህጎቹ ቢያልፉ እንኳ ደግሞ ሪፐብሊካኖቹ የሚቆጣጥሩት የህግ መወሰኛው ምክር ቤት የትራምፕ ድምጽን በድምጽ የመሻር ስልጣን ይጠብቃቸዋል ማለት ነው። ሁለተኛ ሳምንቱን በያዘው የመስሪያ ቤቶች መዘጋት ከ800,000 በላይ የመንግስት ሰራተኞችን አለ ክፍያ እንዲሰሩ ወይም በየቤታቸው እንዲቆዩ አድርጓል።
አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ19፣ 22 እና 25 ሜትር ባንዶች 22 እና 25 እንዲሁም 31 ተጨምሯል 60 ሜትር ባንዶች የሚተላለፈው ዝግጅታችን ነው። አስተናጋጆች አሉላ ከበደና
አዲሱ አበበ ነን። ዝግ ያልኩት ለምን ሊያስበጥሰኝ ስለ ቀጣ ስለ ሞከረ
ያዛ አደረገ። ታዲያ ለምን በሙዚቃ ፋታው ሰዓት
በዚህ ድምጽ ላዚምበት?
አድማጮች ሙዚቃው ጀምሯል። አዲሱም ረፍት ይወስዳል በዚህ ሙዚቃ። ድምጽ ሳይሳብቅ አልቀረም አዲሱ
ይመስለኛል። አዎ ግን ለነባብ ጥሩ ነው። ጎርነን ያለ ድምጽ
ጥሩ ነው ይባላል። ልክ ነው። ፀሐዬ ዮሐንስ ነው ቀበና የሚለን
ቀበኔ ፋና Eh
ishan kapana kapana
አዲሱ ቀበና ፈታፈታ ያደረገ ያስንት የነበረው ሁሉ ያስወይ መስላል
ግን ቀበና ጻሃይን ጠይቋል ሳገኘው ቀበና ወንዝ አለ እንዴ ለመዋኘት የሚያስችል እኔ 4 ኪሎ ተማሪ ነኝ አቀዋለሁ 4 ኪሎ
መልሰም ይሊኖርብህ ነው መኖራ ነው ኑሩ ልታረጋግጥ ጻሃይም ጋር ልትጫወት
እሄዳለሁ እሺ
ግሩ አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጆች አሉላ ከበደና
አዲሱ አበበ ነን። ሁለተኛውን አጋማሽ በሚቀጥለው ፕሮግራም እንጀምራለን። አንድ ዘገባ አለን ይተላከለን። በሐረሪ ክልል የሚገኙ ኮንዶሚኒየም ባለቤቶች ቤቶቻቸው እየተሰበሩ ባልታወቁ ሰዎች መወሰዳቸውን ይናገራሉ። ቅድሚያ ገንዘብ ከፍለው ቁልፋቸውን የተረከቧቸውና የውስጥ ግንባታም እያከናወኑባቸው ያሉባቸው ቤቶችን ሌሎች የማያውቋቸው ሰዎች ገብተው ሲያገቡ ቁጭ ብለው ያገኙቸዋል። የክልሉ ቤቶች ልማት ቢሮ በበኩሉ ለደንበኞቹ ያስተላለፋቸው ቤቶች ባልታወቁ ሰዎች መወሰዳቸውን ገልጦ ለመምህራን እየተገነቡ ያሉ ቤቶች ተሰብረው እንዲሁ በማይታወቁ ሰዎች ተወስደዋል ብሏል። በዚህ ሁኔታም 90 የሚደርሱ ቤቶች ማንነታቸው ባልታወቁ ሰዎች ተወስደዋል። ፖሊስ ቅሬታ እንደደረሰውና እያጣራም እንደሆነ ይናገራል። አዲስ ቸኮል ነው ዝርዝሩን ያቀርባል።
ባህራር ከተማ ሐኪም ወረዳ ገልመሽራ በተባለ የመኖሪያ ሰፈር ከተገነቡ 600 ኮንዶሚኒየም ቤቶች ውስጥ ባለቤቶቻቸው መኖሪያ አልጀመሩባቸውና በውስጥ ግንባታ ላይ የሚገኙ 30 የሚደርሱ ኮንዶሚኒየም ቤቶች በር ተሰብሮ ማንነታቸው ያልታወቁ ሰዎች መኖር እንደጀመሩባቸው የቤቶቹ ባለቤቶች ለአሜሪካ ድምጽ ተናግረዋል። ቤቶቹ የተወሰዱባቸው ሰዎች በአንድ ላይ ሆነው አቤቱታ በማቅረብ ላይ መሆናቸውን ገልጸዋል። ከነዚህ ውስጥ የቤት ባለቤትነት ማረጋገጫ ሰነዳቸውን ካሳዩም በኋላ ስማቸውን ብንጠቅስ ችግር ሊገጥማቸው እንደሚችል በመስጋት ስማቸው እንዳይጠቀስ የጠየቁን ግለሰብ ተጣጥረው ባገኙት ገንዘብ የገዙት ቤት በማያውቋቸው ሰዎች መወሰዱን ቪኦኤ ተናግረዋል።
እዛ ጋር መሽራ ላይ ያደስን ነው ያለነው ማለት ጂፕሰም ፊኒሺንግ ስራዎችን እየሰራን ባለንበት ወቅት ያ ማታ ዘግተን ነው የምንሄደው ቀን ነው መተለምን እናሰራው በዚህ ባለንበት ሁኔታ በሩ ሰብረው መስዋዕት ሰብረውብን ውስጡ ገብተው እየኖሩ ነው ያሉት።
ባለቤቶቹ እንደሚናገሩት ቤቶቹ መውሰድ የተጀመረው ታህሳስ 5 ምሽት ነው። ማንነታቸው ያልታወቁ ወጣቶች የሁሉንም የኮንዶሚኒየም ቤቶች በር በማንኳኳት ነዋሪ ያለባቸውና የሌለባቸውን ከለዩ በኋላ በማግስቱ ነዋሪ የሌለባቸውን ቤቶች በር እየሰበሩ ያልታወቁ ነዋሪዎች ገብተው መኖር መጀመራቸውን ቅሬታ አቅራቢዎች ይገልጻሉ። ቤቶቻቸው እንዲለቁላቸው ሲጠይቁም ቤቶቹ ነጻ ናቸው ተብለን ከፍለንባቸው ነው የተረከብናቸው የሚል ምላሽ እንደሰጧቸው ይገልጻሉ። ገንዘብ ተቀብለው ለአዲስ ገቢዎቹ ቤቶቹን አስረክበዋል። የተባሉ ሰዎች ማንነት ግን ማወቅ እንዳልቻሉ ነው የሚናገሩት። የኮንዶሚኒየም ቤቶችን ገንብቶ ለነዋሪዎች የሚያስተላልፈው የቤቶች ልማትና የመንግስት ኮንስትራክሽን ኤጀንሲ ስራ አስኪያጅ አቶ ኢሊ አብዱራሂም በበኩላቸው ከኮንዶሚኒየም ባለቤቶች ባሻገር ኤጀንሲያቸው እየገነባቸው የነበሩ ለመምህራን ሊተላለፉ የታሰቡ 60 ኮንዶሚኒየም ቤቶችም ተሰብረው ማንነታቸው ያልታወቁ ነዋሪዎች እየኖሩባቸው ነው ብለዋል።
በቅርብ ጊዜ ወዲህ ከጸጥታ መታወቂያ በተያያዘ እዛ አካባቢ በተለይ ምሽት ላይ ቤት እየሰበሩ ማንነታቸው የማይታወቁ ግለሰቦች ከየት እንደመጡ የማይታወቁ ግለሰቦች ቤት እየሰበሩ እንደሚገቡባቸው መተውኛ ጋር ቅሬታ እያቀረቡ ያሉ ሰዎች አሉ። እስካሁን ድረስም ጥቂት የማይባሉ ሰዎች እየመጡ ቅሬታቸውን እያቀረቡ ያሉበት ሁኔታ ነው ያለው። በእኛም በኩል ደግሞ 100 ቤት ካልናቸው ውስጥ 40ዎቹን አልተተላልፈን 60ዎቹ ግንባታቸውን ሙሉ በሙሉ ተጠናቀው ለኮንትራክተሩ ያላስረከበበት ሁኔታ ነበረ። እነሱም ተሰብረውብን የገቡበት ሁኔታ ነበሩ። እነሱ ቤቶችም ከሁለት ወር በፊት ለመምህራን በእጣ የተላለፈበትና መምህራን ከፍተኛ የነበረባቸውን ቤት ችግር ይፈታላቸዋል ብለን ያሰብንበት ሁኔታ ነበረ። እነዛን ቤቶች 60 ቤቶች ተሰብረው ግብተውበት ነው ያሉት።
የኮንዶሚኒየም ቤቶች ለባለድሎች የሚተላለፉት በር መቅጠምና ጅብሰም ወይም ቀለም መቀባት የመሳሰሉ የማጠናቀቂያ ስራቸው ሳይሰራ ነው። ውስን አቅም ያላቸው አንዳንድ ባለድሎችን ቤቱን ለገዙበት በየወሩ ከባንክ ከሚከፍሉት ክፍያ ባሻገር የቤቶች የማጠናቀቂያ ስራ የሚፈልገውን ገንዘብ በአንድ ማሟላት አይችሉም። በዚህ ምክንያት የተረከቧቸውን ቤቶች ቶሎ አጠናቀው መኖር እንዳልጀመሩ ነው የሚናገሩት። የቤቶቹ ዋጋ ከ191,000 እስከ 260,000 ድረስ ነው። ባለድሎቹ በመነሻነት ከ28,000 እስከ 12,000 ብር ከከፈሉ በኋላ በየወሩ ከደሞዛቸው ወይም ወራዊ ገቢያቸው ላይ ገንዘብ እየተቆረጠ ለባንክ ገቢ ያደርጋሉ። በአሁኑ ሰዓትም አብዛኞቹ ድለኞች ከ100,000 ብር በላይ የኮንዶሚኒየም ዕዳ መክፈላቸውን ይናገራሉ። በየወሩ ይህን እየከፈሉ በአማካይ ከ50,000 ብር ያላነሰ ወጪ የሚጠይቀውን የቤት በርና መስኮት የመቅጠምና ሌሎች የማጠናቀቂያ ስራዎችን በተደራቢነት ለመስራት አቅም የሌላቸው በርካቶች ናቸው። ቤቶቻቸው ተሰብረው የተወሰዱባቸው አብዛኞቹ ባለድሎችም እነኚህ ናቸው። የቤቶቻቸውን ግንባታ ጠናቀው ለሶስተኛው ግን ያከራዩ የነበሩና ተከራይ የለቀቃቸው ቤቶችም መወሰዳቸውን ነዋሪዎች ይናገራሉ። የቤቶች ልማትና የመንግስት ኮንስትራክሽን ኤጀንሲ ስራ አስኪያጅ አቶ ኢሊ አብዱራሂም
አሁን እየተሰበረ ያለው ኢቭን ፊኒሺንግ እኛ ግንባታ ያው ስታንዳርድ ያለው ኮንዶሚኒየም የሚተላለፍበት ሙሉ በሙሉ ቀለም ተቀብቶ አይደለም እኛ የምናስተላልፈው። ቀሪም ባለቤቱ ራሱ ግንብቶ የሚያስተላልፍበት ይሄ ረጅም ጊዜ እየተሰራበት ያለና ሁሉም ሀረር ያሉ ኮንዶሚኒየሞች በዛ መልኩ ነው የተላለፉት። ሌላ ቦታም አዲስ አበባ ላይም እየተደረገ ባለው ስታንዳርድ መሰረት የፊኒሺንግ ስራውን ራሱ ባለቤትየው በሚፈልገው ምርጫ ቀለሙን በሚፈልገው የጂፕሰም ስራውን ከፈለገ በርም ራሱ አቅም በሚፈቅደው መሰረት ቤቶቹን እንዲያጠናቀቅ የማጠናቀቂያ ስራዎች ለባለቤቱ የሚተውበት ሁኔታ ነው ያለው። አንዳንዶቹ በአቅም ምክንያት ቤታቸውን ቶሎ አጠናቀው ያልገቡበት ሁኔታ ይኖራል። አንዳንዶቹ ደግሞ በግል ችግር ምክንያት በህግ የተያዙ ኬዞች ከትዳር ጋር የተያዙ ሊሆን ይችላል። ኢቭን የሞቱ ግለሰቦችም እንዳሉ መረጃዎች አለን።
የኮንዶሚኒየም ባለቤቶችና የቤቶች ልማትና የመንግስት ኮንስትራክሽን ኤጀንሲ ድርጊቱን ለፖሊስ አሳውቀው ምላሹን እየተጠባበቁ መሆናቸውን ተናግረዋል። የክልሉ ፖሊስ በጉዳዩ ላይ ምላሻቸው እንዲሰጡን ያደረግነው ተደጋጋሚ ጥረት አልተሳካም። የሀረሪ ክልል በሀረሪ ብሔራዊ ሊግ ወይም ሀብሊ እና በኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ጥምረት የሚተዳደር ሲሆን ክልሉ በርካታ ቅሬታዎች የሚቀርቡበት ነው። ሀብሊ ከወር በፊት የክልሉን ርዕሰ መስተዳደር የቀየረ ሲሆን ኦዴፓ ደግሞ የክልሉ ምክትል ርዕሰ መስተዳደርና የፍትህና ጸጥታ ቢሮ ኃላፊን ጨምሮ ቁልፍ አመራሮችን ከሁለት ሳምንት በፊት ተቀይሯል። አሁን የክልሉ ነዋሪዎች እነኚህ የተቀየሩ አዳዲስ አመራሮች ለውጥ ያመጡ ከሆነ እየተጠባበቁ መሆናቸውን ይናገራሉ። አዲሱ የፍትህና ጸጥታ ቢሮ ኃላፊ አቶ አህመድ ዩሱፍም አስተዳደራቸው በአጠቃላይ የክልሉ ነዋሪዎችን ቅሬታ ያጠና እንደሆነና በቅርቡ ተጨባጭ ስራዎችን ሰርተው ለውጥ እንደሚያመጡ፣ አሁን ግን ከአዲስነታቸው አንጻር ዝርዝር አስተያየት መስጠት እንደማይችሉ ተናግረዋል። ለአሜሪካ ድምጽ ሬዲዮ ለተጠናቀረው ዘገባ አዲስ ቸኮል ሀረር።
አዲሱን ዘጋቢያችንን የሀረሩን አዲስ ቸኮልንም እንዲሁ እናመሰግናለን። አዲሱ፣ ይሄ ነገር ለድራማ ቀረበብኝ ይቻላል? እንደዚህም
በጣም ነገሩ አሳዛኝ ነው። እንደው ከፍለህ ከመንግስት ገንዘብ ተበድረህ እየሰራ ያለውን ቤት የቀሪውን ስራ ለመጨረስ ነገ ስትመጣ ሌላ ሰው ጉብ ብሎ ሲጠብቅ፣
ደግሞ የአካባቢው መንግስት ባለስልጣናትም ትክክል መሆኑን ማረጋገጣቸው እንግዲህ ጉዳዩን በተከታታይ የሚኖሩ እንከታተላለን። አሁን ወደ ምዕራብ ኢትዮጵያ እንሻገራለን። የኢትዮጵያን የተለያዩ ጫፎች የሚያዳርሱ ከስፍራው የሚደርሱ ትኩስ ዜናዎች በአዳዲሶቹ ዘጋቢዎቻችን እየደረሱ ነው። በአማራ ክልል የዳኞች የሙያ ማህበር ተቋቋሚ ይላል ተከታዩም። በክልልም ሆነ በአገር አቀፍ ደረጃ በዳኝነት የሙያ ዘርፍ የመጀመሪያው ማህበር ነው ተብሏል። ከመንግስት ጣልቃ ገብነት ነጻና ገለልተኛ የሆነ የዳኝነት ስልጣን እንዳይኖር ሲደረግ የነበረውን የፍትህ ስርዓት ያስተካክላል የሚል ሐሳብም ቀርቦበታል። የተቋቋመው የዳኞች ሙያ ማህበርም 15 የስራ አስፈጻሚ አባላትን በመምረጥ ተጠናቋል ትናለች የአካባቢው ዘጋቢያችን አስቴር ምስጋናው።
ነጻ የዳኞች የሙያ ማህበር ለጠንካራ የፍትህ ስርዓት በሚል መሪ ቃል የአማራ ዳኞች የሙያ ማህበር ተቋቁሟል። ማህበሩ በክልልም ሆነ በሀገር አቀፍ ደረጃ የመጀመሪያው የዳኞች የሙያ ማህበር እንደሆነ ተነግሯል። በዳኞች ስልጣን ላይ ከፍተኛ የሆነ የመንግስት ጫና በመኖሩ ዳኞች ነጻና ገለልተኛ እንዳይሆኑ፣ የህግ የበላይነት እንዳይረጋገጥ፣ ዲሞክራሲ እንዳያብብ፣ በፍትህ ተቋማቱ ብልሹ አሰራር እንዲነግስና ለሙያ ስነ ምግባሩ የሚገዛ ዳኛ እንዳይፈጠር እንቅፋት ሆኖ ቆይቷል ይላሉ የማህበሩ ጊዜያዊ ሰብሳቢና የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ዳኛ አቶ አያሌው ነብዩ።
በበጀታቸው ላይ በሚመሩት ላይ ገለልተኛ ሆኖ አለመምራታቸው ፍርድ ቤቶች በአንድም ይሁን በሌላ መንገድ በአስፈጻሚው ተጽዕኖ ስር እንዲገቡ አድርጓቸዋል። ማንኛውም ህግ የሚወጣው የህዝብን ጥቅም በሚያስከብር የህዝብ አመኔታ እንዲኖር የህግ በላይነት እንዲከበር ተብሎ የሚወጣውን ህግ የህዝብ ጥቅም የሚባል የግለሰብም ቢሆን የዛን ሰው ተጽዕኖ ለመሸሽ ብቻ የሚወሰን በህዝብ ጥቅም ሽፋን ይመጣል። ይሄ ነው። ይሄ ደግሞ ምን አደረገው? በግለሰብ ደረጃ ላይ ተጽዕኖ እንዲያደርጋል። ሌላው የደረጃ እርገት አሁን ከወረዳ ፍርድ ቤት ወደ ከፍተኛ ፍርድ ቤት፣ ከከፍተኛ ፍርድ ቤት ወደ ጠቅላይ ፍርድ ቤት የሚሄዱበት የደረጃ እርገት ወይም ወደ ከፍተኛ ፍርድ ቤት እንዳላልፍ ወይም ወደ ጠቅላይ ፍርድ ቤት እንዳልሄድ ያስፈጻሚው ተጽዕኖ በዚህ አይነት አስተያየት ይሰጥብኝን አቀራለሁ በሚል ምክንያት እነሱን ሳያስቀይም የሚወስኑባቸው ሁኔታዎች አሉ። አንድ አስፈጻሚ ሲታሰር መጫጫህ ይኖራል። ሁለተኛ የፍትህ ስርዓት ማሻሻያና የመልካም አስተዳደር ኮማንድ ፖስት የሚባለው ነገር በተያዙ መዝገቦች ላይም ጣልቃ ገብቶ ያው መጀመሪያ ሲጀመር የሚባል አይ በዚህ ጉዳይ ላይ በእርግጥ የፍርድ ቤት ውሳኔ ሆኖ እያለ ግን ለምን እንዲሆነ ተብሎ በይዘ ደረጃ ወደዛ የሚገባበት አለ። ይህንን በኃላፊዎቹም በጠቅላይ ፍርድ ቤትም በከፍተኛ ፍርድ ቤትም በዳኞቹም በኃላፊዎቹም አሁን ይህን አይነት ነገር አታንሱ የሚል በጣም ገፊ የሆነ ምክንያትም እያመጡ ነው። አሁን ፍርድ ቤቶች ዳኞች ወደ አንድ የሚመጡበት ማህበርን ስናቆም የሚሰባሰብበት
አቶ ምስጋናው ተስፋዬ የማህበሩ ጊዜያዊ ሰብሳቢና የምዕራብ ጎጃም ዞን ከፍተኛ ፍርድ ቤት ዳኛ ናቸው። የማህበሩ መቋቋም በጥናት ላይ የተመሰረቱ ህጎች እንዲወጡና የወጡትንም ህጎች እንዲሻሻሉ ግፊት ለማድረግ የሙያ ማህበሩ ያገለግላል ይላሉ።
የመጀመሪያው ዳኞች እንደ ዳኛ ነጻነታቸውን በተመለከተ ይሰራል በኋላነት። ከዛ በተጨማሪ ደግሞ የህዝብ ተጠቃሚነት ነው። የህዝብ ተጠቃሚነት ሊመጣ የሚችለው አንደኛ ህጎች ከመውጣታቸው ጀምሮ ተጽኖ መፍጠር በሚችል መልኩ ጥናቶች በጥናት ላይ የተመሰረተ አስተያየቶችን እንሰጣለን ለህጋው ጫዋካል። ከዛ በተጨማሪ የወጡ ህጎች ራሱ ትክክለኛ ዳኛው ነጻ ሆኖ እንደ ተቋም ነጻ ሆኖ ግለሰባዊ ነጻነት ብቻ ሳይሆን የተቋም ነጻነት አለ። ተቋማዊ ነጻነት ከፋይናንስ ከተለያዩ ነገሮች ሊሆን ይችላል። ስለዚህ ያን መዋቅራዊ ነጻነት እንዲሁም የዳኙ ግላዊ ነጻነት በአሟላ መልኩ ህጎች ወደ ተግባር እንዲገቡ ከህግና ከህግ ብቻ ተነስቶ ማስረጃና ህግን መሰረት አድርጎ ዳኛው እንዲወስን ማስቻል ሌላኛው ነው። ከዛ በተጨማሪ ለመንግስት መዋቅሩ ራሱ ጠቅላይ ፍርድ ቤቱ በኩል የተለያዩ እንትኖች አሉ። የዳኞች አስተዳደር ጉባኤ ያለ እሱም የሚሰራውን ስራ ማሳለጥ ነው። ጠቅላይ ፍርድ ቤቱ እንደ ጠቅላይ ፍርድ ቤት የሚሰራውን ስራ ደግሞ የተለያዩ አስተያየቶችን በዳኞች ስነ ምግባርም በአጠቃላይ ፍርድ ቤቶች መሻሻል ያለባቸው ምንላቸው ነገሮች ሁሉ ከቅርብ ሆኖ አስተያየት በመስጠት በአንድ ድምጽ እናስተዋጽኦ ለማድረግ ነው።
አቶ ተስፋዬ የይዘው ማህበሩ ጠንካራ የፍትህ ስርዓት እና ተቋም እንዲመሰረት የሚተጋ ሲሆን በክልል ደረጃ ታጥሮ የሚቀመጥ ሳይሆን በሀገር አቀፍ ደረጃ ያሉ ሙያተኞችን የሚያሰባስብ ነው። ጠንካራነቱ ደግሞ በህዝብ ዘንድ አመኔታ ያጣን የምርጫ ሂደትን እስከ መሰረዝ ድረስ ስልጣን ይኖረዋል ይላሉ።
እንደ አጠቃላይ እንደ ደቡብ አፍሪካ፣ እንደ ኬንያ፣ እንደ አሜሪካ ትልቁን የፕሬዝዳንቱ ደረጃ የተወሰኑ የምርጫ እንትኖችን ሁሉ አግባብ አይደሉም ብሎ ለመሰረዝ የሚያስችል ኃይለኛ ጠንካራ የሆነ የተቋም መገንባት ነው እኛ አላማችን ማለት።
የተቋቋመው የዳኞች የሙያ ማህበር 15 የስራ አስፈጻሚ አባላትን በመምረጥ ተጠናቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ከባህር ዳር ላደረሰችን ዘገባዋ እናመሰግናለን። አድማጮች አሁን ደግሞ ወደ ተከታዩ የውይይት ክፍለ ጊዜ እንሻገር።
ወደ መቀሌ። በኢትዮጵያና ኤርትራ መካከል የሰላም ስምምነት ተጀምሯል የሚል እምነት የለኝም። በሁለቱ መሪዎች መካከል ግንኙነት አለ፣ በሁለቱ አገሮች መካከል ግን ግንኙነት አለ የሚል እምነት የለኝም ይላሉ። ንግግርና ድርድር ካልተጀመረ አስከፊ ሁኔታ ይከሰታል የሚሉት የህዋት ያደግ ነባር አባል አቶ ስባት ነጋ፣ በሌላ በኩል በኢትዮጵያና ኤርትራ መካከል የተጀመረው የሰላም ግንኙነት ኢትዮጵያ ከሌሎች ሀገሮች ጋር የሚኖራትን ፖሊሲ አልለወጠም፣ ስምምነቱ ሁለቱም ሀገሮች ከነበሩበት የሰላም እጦት ወጥተው ተደምረው በፍቅር መስራት የሚችሉበት ሁኔታ ተፈጥሯል ነው የሚሉት። ለቀጠናው እድገትና ሰላም አብረው እየሰሩም እንደሚገኙ እኒሁ ባለስልጣን ይናገራሉ። የውጭ ግንኙነት ኃላፊ አቶ ሳዳት ነሹ ባልደረባችን በትረስልጣን ያናገራቸው
ስለ ባንኮች፣ ስለ አየር መንገድ፣ ስለ ቴሌና ስለ ሌሎችም ትላልቅ ፕሮጀክቶችን በተመለከተ በሽርክና ወይም ደግሞ ሙሉ በሙሉ ወደ ግል ዘርፍ ማስተላለፍ የሚለው የገዢው ፓርቲ አባላት ብቻ ሳይሆኑ ሌሎችም ነጻ ተንታኞች የኢትዮጵያ አየር መንገድ ከዘመናት ጀምሮ መንግስት ይዞ የቆየ ስለሆነ አዋጭነቱም ግልጽ የሆነና አሁንም ብዙ አየር መንገዶች ሲከስሩ የኢትዮጵያ አየር መንገድ ግን ተቀላላ ፍሊቱ ከ100 በልጦ የሚሄድባቸው ሀገሮችም ጨምሮ የጠነከረበት ጊዜ ነው ያለውና ተዳክመዋል፣ ለሙስናና ለሌሎችም ተዳርጓል ከሚባሉት ኩባንያዎች የሚመደብ ነው የኢትዮጵያ አየር መንገድ።
የኢትዮጵያ አየር መንገድ እንደተባለው ትርፋማ አየር መንገድ ነው፣ ትርፋማ ተቋም ነው። በተለያየ ጊዜ የተለያዩ አቅሙን የሚያጎለብቱ ስራዎችን እየሰራ ያለ ተቋም ነው። በዚህ ላይ ምንም የሚያወላዳ ነገር የለም። ነገር ግን ፕራይቬታይዝ ይደረግ ሲባል ኢትዮጵያ አየር መንገድንም ጨምሮ ሌሎችም ተቋሞች በተመረጠ መልክ ለቀጣይ ለሀገሪቷ የሚያመጡትን ውጤትና ተቋም እንደ ተቋም ጎልብቶ የሚወጣበት ሁኔታ ለማመቻቸት ሲባል ፕራይቬታይዝ ይደረግ ከተባሉት አንዱ ነው። ይሄ ሲባል ብዙ ጊዜ የሚነሳ ኢትዮጵያ አየር መንገድ ትርፋማ ነው፣ የኢትዮጵያ አየር መንገድ ኢትዮጵያን በየዓለም ዙሪያ እያስተዋወቀ ያለ ነው የሚል አለ። ይሄ ተዘንግቶ አይደለም፣ ይሄ ተትቶ አይደለም። ኢትዮጵያ አየር መንገድ አሁንም ብራንዱ እንዳለ የሚቀጥል ነው። ነገር ግን አየር መንገዱ አሁን እያመጣ ካለው ውጤት በተጨማሪ ከዚህ በላይ ሊያድግ የሚችልበትን ሁኔታ ለማመቻቸት ተብሎ የታሰበና አምባሳደር መሆኑን ኢትዮጵያን ማስተዋወቅ የሚችልበትን ሁኔታ ሳይዘነጋ ከዚህ በላይ በቴክኖሎጂ በተለያዩ ማዕቀፎች እየታገዘ እንዲሄድ ለሀገርም የሚያመጣውን ጥሪት ወይም እሴት ከግምት በማስገባት የታሰበና የተወሰነ ነው። ስለዚህ ተዳክሟል ወድቋል በሚለው መመዘኛ ብቻ አይደለም መታየት ያለበት።
ሙስናን በተመለከተ መንግስት ከባለስልጣኖች ጀምሮ ሁሉም በዚህ ጉዳይ ላይ የሚጠረጠር ፍርድ ቤት እያቀረበ እንደሆነ የሚታይና በሚዲያም የሚገለጽ ነው። አቶ ስባት በዚህ ጉዳይ ላይም አስተያየት ሰጥተውናል። እንደዚህ አሉ።
ኤግዚኪቲቭ ተጠያቂ መርማርም ይሆንበት መሆን የለበት። ስፔሻል አቶርኒ፣ ስፔሻል መርማሪ፣ ስፔሻል ተጠያቂነቱን ለፓርላማ እኔ ከመጀመሪያው ጠቅላይ ሚኒስትር መለስ ኮራፕሽን ያጸዳል የሚል ስቴት ኦፍ ማይንድ ኖሮኝ አያውቅም። ኃይለማርያም እንደሱ። ስለዚህ አሁን ያለው ዝላይ ቂም በቀል ለመውጣት።
አቶ ሳዳት ይቀጥሉ።
በመጀመሪያ አሁን ምንም አይነት ዝላይ የለም፣ ለውጥ ነው ያለው። ለውጡን የሚፈልጉትን የሚያግዝ፣ ለውጡን የማይፈልጉትን ደግሞ የሚያስቆጭ እና የተለያዩ ስያሜዎችን የሚያሰጥ ሊሆን ይችላል። የሆነ ሆኖ በሙስናና ብልሹ አሰራር ወይም በህዝብና አገር ሀብትን በመዝረፍ ጉዳይ ላይ የተጠረጠሩ የተለያዩ አካላት በየደረጃቸው ከከፍተኛ አመራር ጀምሮ እርምጃ እየተወሰደ ነው። በህግ አግባብ የሚጠየቁበት ሁኔታ እየተመቻቸ ነው። ይሄ ማን ነው ቀድሞ መጠየቅ ያለበት የሚለውን በደረጃው መመለስ ጥሩ ነው የሚሆነው። እንደ ኢህአዴግ ማንም ሰው የህዝብ ሀብት የአገር ሀብት የዘረፈ የሰብአዊ መብት ጥሰት ያደረገ ማንም አካል በደረጃው ተጠያቂ ነው፣ በህግ አግባብ ተጠያቂ ነው የሚሆነው። ይሄ ለበቀል አይደለም፣ በገመገምነው ልክ እዚህ ላይ ለውጥ ማምጣት አለብን። የህዝብ ሀብት ተመዝብሯል፣ ትላልቅ ፕሮጀክቶችን ሳይቀር ያመከነ አካል ሊጠየቅ ይገባል፣ ይጠየቃል፣ እየተጠየቀም ያለ። ስለዚህ ይሄ ዝላይ መባል የለበትም፣ ይልቁንም በጣም አፕሪሼት መደረግ ያለበት። በእርምጃ አወሳሰዱ ላይም የተለያዩ ሀሳቦች ይነሳሉ። እስካሁን እየተደረገ ያለው ማንኛውም የህዝብ ሀብትና የአገርን ሀብት የዘረፈ ሁሉ ይታሰራል፣ ይጠየቃል፣ በቁጥጥር ስር ይውላል። ይሄ በተወሰነ አካላት ላይ ብቻ እንደታጠረ አይደለም፣ ሌሎችም የጊዜ ሂደት ካልሆነ በስተቀር ሌሎችም የተጠየቁ ነው ያሉ። ከሁሉም ብሔራዊ ድርጅቶች፣ ከሁሉም የሀገሪቷ ኮርነር የሀገርን ሀብት ይዘረፈ ሁሉ ይጠየቃል።
በተለይ አሁን የቀረን ኢትዮጵያና ኤርትራን በተመለከተ ነው። አቶ ስብሀት ተጠይቀው እንዲህ ብለው ነበረ።
በኢትዮጵያና በኤርትራ የሰላም ጉዳይ ተጀምሯል የሚል ነገር የለኝም። የተጀመረ ነገር የለም የሚል ነው ወይ? ሊጀመር ግን ሁኔታ ተፈጥረዋል ወይስ አልተፈጠረም? በሁለቱ ግንኙነት አለ፣ በሁለቱ ሰዎች በሁለቱ ሀገሮች ግን ግንኙነት አለ የሚል እንትን የለኝም።
አቶ ሰራት፣ ኢትዮጵያና ኤርትራ በጠቅላይ ሚኒስትር አብይ አህመድና በፕሬዚደንት ኢሳያስ አፈወርቂ መካከል የሁለት ሰዎች ስምምነት እንጂ የሁለት ሀገሮች ስምምነት አለ የሚል አቋም የላቸውም። አቶ ስብሀት ይቀጥሉ።
የኢትዮጵያና ኤርትራ ጉዳይ ታሪኩን ወደኋላ መለስ ብለን ማየት የሚጠበቅብን አይመስለኝም። በገሃድ የሚታወቅ ነው። በተፈጠረው አለመስማማት ብዙ ዋጋ ተከፍሏል። ስለሆነም ኢህአዴግ በጥልቅ ታድሶ አይቶ ለውጥ ሊያመጣበት የሚገባ ዋነኛ ነጥብ ብሎ የያዘው አንዱ የሰላም ጉዳይ፣ የጎረቤት ሰላም ጉዳይ በሚገባ ተገምግሟል። ስለዚህ በኤርትራና በኢትዮጵያ መካከል የነበረውንም የአለመግባባት ችግር በሰላማዊ መንገድ መፍታት መቻል አለብን የሚለው አቋም ተወስዶ እንዴት ይፈታል የሚለው በዝርዝር አልተመለሰም። ግን የለውጥ አመራር የራሱን ክህሎት ጨምሮበት ሊፈታው ችሏል። ይሄ እኔ የግለሰቦች ነው ብዬ አልወስድም። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂ ሁለቱም የሀገር መሪዎች ናቸው። በግለሰብ ከመገለጽ ይልቅ በሀገር መሪነት መገለጽ የሚገባቸው ዲዘርቭ የሚያደርጉ አመራሮች ናቸው።
አቶ ሳዳት፣ አቶ ስብሀት ከዚህ አልፈው ሁለቱም ሀገሮች የደረሱበት ውሳኔ ለኢትዮጵያ አደጋ አለው ብለው ነበረ እና አደጋውም የገለጹት በሚከተለው መንገድ ነው።
ፕሬዚደንት ኢሳያስ ለዘመናት ተከልክሎት የነበረ ኢትዮጵያን የመቆጣጠር ኢትዮጵያ ከባድ እጅ የማስገባት ኢሳያስ አካባቢውን እንደፈለገ ለማጣት አሁን ያንን እድል አግኝተዋል። ለፕሬዚደንት ኢሳያስ ትልቅ ጊዜያዊ ድል ነው። ሁለተኛ 27 ዓመት ትግርኛ ጠቀማለት 27 ዓመት አሽቃላል ማለት ቪሸስ ሰርክል የፈጠረብን አይደል? ጌም ኦቨር ሆነዋል። አንድ ኢትዮጵያዊ ይሄ ሲሰማ ይተኛል?
ኢህአዴግ እንደዚህ አይነት ሁኔታ ነው አሁን ያመቻቸው? ወይም ገዢው ፓርቲ ወይም ጠቅላይ ሚኒስትሩ የሚመሩት መንግስት እንዲህ አይነት ሁኔታ ለፕሬዚደንት ኢሳያስ አፈወርቂ አመቻቸ ብለው ነው እየከሰሱ ያሉት? ይቀጥሉ።
ኢህአዴግና የኢህአዴግ አመራር በመሰረታዊነት አንድ ሀገር ወይም ኢትዮጵያ ከሌሎች ሀገሮች ጋር ያላትን ከውጭ ሀገራት ጋር ያላትን የውጭ ፖሊሲ አልለወጠም። አሁን የተጀመረውም በኢትዮጵያና ኤርትራ መካከል የተጀመረውም የሰላም ግንኙነት ወይም ስምምነት ያንን የሚጥስ የሚሽር አይደለም። በዋናነት ኢትዮጵያና ኤርትራ ከነበሩበት የሰላም እጦት አንዳንዴም ጦርነት አልባ በሚባለው መራራቅ ከነበሩበት ችግር ወጥተው በጋራ ተደምረው በፍቅር መስራት የሚችሉበት አንዱ ለሌላው እያገዘ ለቀጠናው ሰላም ለቀጠናው እድገት መስራት የሚችሉበት ጉዳይ ላይ ነው እየሰሩ ያሉት። ከሰላምም አልፎ በዚህ ደረጃ ላይ እየተጓዝን ያለ ነው። ይሄ ማለት የሀገርን ሉዓላዊነት የሀገርን ጥቅም አሳልፎ ከመስጠት ጋር ምንም የሚያገናኘው ነገር የለም። አንድን ሀገር ለማግዘፍ ወይም ተቆጣጣሪ ለማድረግ የእኛን ሀገር ደግሞ ወይም ኢትዮጵያን ደግሞ በኤርትራ ቁጥጥር ስር ለማዋል አይደለም። ይህ ሂሳብ የሚመጣው እንደሚመስለኝ ከዚህ በፊት ከለውጥ ወይም ከታድሶ በፊት ስናስበው በነበረው አመለካከት ካሰብነው ይሄ መምጣቱ የሚገርም አይሆን። አሁን ግን በለውጥ አስተሳሰብ ባደገ አስተሳሰብ ቀጠናውን ማንም ተነስቶ ሊቆጣጠር አይችልም። ሁሉም ሉዓላዊ ሀገር የራሱ አጀንዳ የራሱ ሉዓላዊነት አለው። ነገር ግን በጋራ ጉዳዮች ላይ በሰላም ጉዳዮች ላይ አብሮ ለመስራት የሚያደርገውን ትብብር ለማስቀጠል የተደረገ ነው። ከዚህ በፊት 27 ዓመት እኮ ኢሳያስ እንዲህ ሊያደርግ ነው፣ ኤርትራ እንዲህ ሊያደርግ ነው፣ ሻቢያ እንዲህ ሊያደርግ ነው ብለን ብዙ ጥረናል። ዋጋን ያስከፈለ ያመጣልን ትርፍ የለም። ስለዚህ አሁን እሱን ደግመን እያል ልናገኘው የምንችለው ሰላም ልናገኘው የምንችለው ኢኮኖሚያዊ ትስስር ማጣት ወደ ነበርንበት ወደ መመለስ ነው የሚወስደን ማለት ነው። ኢህአዴግ ስራ አስፈጻሚም ከኤርትራ ጋር ሰላም ማውረድ አለብን ብሎ ሲወስን ይሄ አደጋ አለ ብሎ ያስቀመጠው ነገር የለም።
አንድ የመጨረሻ ነጥባቸው አቶ ስብሀት በዚህ ጉዳይ ላይ አሁን ባሉት ላይ መሆን አለበት ስለሚባለው ነገር አቶ ስብሀት ያላቸው አመለካከት ይሄ ነው።
ንግግር ካልተጀመረ ድርድር ካልተጀመረ በጣም አስከፊ ሁኔታ ይፈጠራል። ስለዚህ ንግግር መጀመር ከአልጀርስ ተነስተህ የሚመለከታቸው አካሎች አስገብተህ አፍሪካን ዩኒየን አለ፣ ዩኤን አለ፣ ኢሮፒያን ዩኒየንም አለ። የወሰነው ውሳኔ የደረሰ እስካሁን የተመረመረው ምን አሳየ ተብሎ ካልታየ እኛ ለውጭ ሀገር ተንበርክከን አናውቅም ብለን የምንፎክረው። አሁን ይሄ ሲያጋጥመን ምን እንላለን? ታሪክ ምን ሊል ነው? ሰላምታ ነው የማየው ያለው ነው። ከሰላምታው ጋር ደግሞ ጣጥቶት የነበረ ሄቪ ሃንድ አስገብተዋል። ስለዚህ ልድገመውና የሰላም ስምምነት ሪያድ አይደለም። ሳብስታንሱ ከአልጀርስ ነው የሚመጣ። አልተነሱም ነው የምልያለሁ። ጦርነት ማን ጀመረ? 25 ኪሎ ሜትር ቦርደር ማጣሰ ክሬምስ ኮሚሽን እንደታለ ፓውንድ የተሆነ ስለ ኢትዮጵያና ኤርትራ ግንኙነት ነው የምልያለሁ። ስለሰዎች ግንኙነት አይደለም።
ምን ይላሉ አቶ ሰዳት?
በተለያዩ ጊዜ መሪዎች ተገናኝተዋል። መሪዎች ብቻ አይደሉም፣ የክልል መሪዎችም ለምሳሌ የህወሓት አመራሮችም ተገናኝተዋል። ከማቆ ድረስ ንግግሮች ይኖራሉ። እነኚህ መስመር ማስያዝና ለሁለቱ ሀገር ጠቀሜታ የሚል ውይይት ማድረግ ድርድር ማድረግ ያስፈልጋል። እየተደረገ ያለ ነው ብዬ ነው የምወስደው። የውጭ ሀገር ጣልቃ ገብነት የሚለው ሀገራችን በራሷ ለውጥን እያመጣቻለች፣ ነገር ግን በለውጡ ላይ ያላቸውን ድጋፍ በማይናቅ መልክ የምትጠቀም ሀገር እንደሆነች ብቻ ማስፈር ጥሩ ነው። ይሄ የሀገሪቷን ሉዓላዊነት ወይም የሀገሪቱን ተጠቃሚነት ለአደጋ በማያጋልጥ አሳልፎ ሊሰጥ በማይችል መልክ እየተካሄደ ያለ ስራ መሆኑንና ከኤርትራ ጋር ያለው ግንኙነት በዚህ መልክ የሚካሄድ መሆኑን ለመግለጽ
ይሄ ውይይት እያትገባደድን ባልንበት ሰዓት